ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 3 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥቅምት 3 ቀን 680 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ለኔ እየከበደኝ ሞትም ይሞታል አይቀሬ መሰለኝ። የህይወት ሸክም ነው ለኔ እየከበደኝ። ለኔ የጨነቀኝ ሰው ነኝ ማለት መሆን ካውሬ ተለይቶ ቀና ብሎ መቆም መሳቅ መሳቃተኝ ብዙሃኑ ሲስቅ የጠላውን አጥቶ የልቡን አግኝቶ ፍቅሩን ስሞ አቅፎ ደስታን ተደስቶ ለኔስ የከበደኝ ሀገር ወገን ሲያለቅስ ህልው ነኝ የምትል ደስታን ማየቱ። ለኔስ የከበደኝ ክህደት ብልጠት ሆኖ መጎንበስም ድፍረት መልከስከስም ንቃት ክብር ሆኖ ውርደት አለው በሚልበት ቀና ቀና ማለት ማመስ እንብኝ ማለት ከከርሳሙ መንጋ ጭራሱን መለየት። ሞትም አይመጣል ተፈራ ተጠራ መምጣቱ አይቀሬ ነው ለሁሉም በተራ። ለኔስ የከበደኝ በቁም መሞቱ ነው ሀገር ወገን ክዶ ሰው አለመሆን ነው።
በቅድሚያ ዜና በማስከተልም ደፍርሷል ግን ሳይደፈርስ አይጠራም በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናስከትላለን። እዚያ በማከታተልም
ወደፊት ለመጓዝ ወደ ኋላም መመለስ በሚል ርዕስ በ2008 ዓ.ም በፍኖተ ዲሞክራሲ ተላልፎ የነበረ ሰፋ ያለ ማብራሪያ እናቀርባለን። በመጨረሻም የዘረኛ አገዛዝ አባዜ በሚል ርዕስ በቀረበ ጽሑፍ ክፍላን ፕሮግራማችን ይጠናቀቃል።
ኒውዮርክ ታይምስ የአሜሪካ ጋዜጣ በማክሰኞ እትሙ በዜና መልክ ሰፋ ያለ ፍጹም ሀፈርተቢስ ተራ የወያኔን ፕሮፓጋንዳ አትሟል። በወያኔ ጥቃት በተጎዱ የአማራዎች ፎቶ የታጀበው ዘገባ ስለ ሰለባዎቹ ሳይሆን የአሸባሪዎቹን ያዞም ባደጋግሞ በማቅረብ የጋዜጠኝነትን ሙያ አጠልሽቷል። በአንጻሩ ጋዜጣው ፎቶግራፉን የተጠቀመበት የጌት ኤምኤስ የፎቶ ጋዜጠኛ ከፓሲፊክ ራዲዮ ጋር ባደረገው ቃለ ምልልስ ወያኔ በመራባን የተደገፈ የሚፈጽማቸውን ኢሰባይ ድርጊቶችን አጋልጦ የዓለም ህብረተሰብ ትክክለኛ ሁኔታ ለመረዳት እንዲጥር አሳስቧል። ጥቁር አሜሪካዊ የፎቶ ጋዜጠኛ ወያኔ በብሔር በቋንቋ የሚያደርገውን ክፍፍል ከራሱ ቤተሰብ የብሔር ስብጥር በመነሳት አስረድቷል። በዚህ መሰረት ከወሎ ያገባት ሚስቱ ከአማራና ኦሮሞ ቤተሰቦች የተወለደች መሆኗንና አብዛኛውም የኢትዮጵያ ህዝብ እርስ በርሱ ተጋብቶ የተወለደ መሆኑን አብራርቷል። ወያኔ ላሊበላን ያዘው በሚደረገው ጦርነት የላሊበላ ታሪካዊና ቅዱስ ቦታዎች እንዲደመሰሱ ካለው እርኩስ ፍላጎት መሆኑንም ጋዜጠኛው አጋልጧል። የመራዋያን መንግስታትና ጋዜጦች ወያኔን በጭፍን ስለሚደግፉ ከአንድ ሚሊዮን በላይ በስደተኛ ካምፕ ያሉ አማራዎችን ሰቆቃ አድብሶ እንደሚያልፉትም ተናግረዋል። በኢትዮጵያ የሚካሄደው ጦርነት አስመልክቶ የአሜሪካ የአውሮፓ ህብረት እና የአውሮፓ ሀገሮች እንዲሁም ሌሎች ከፍተኛ ባለስልጣኖች የተገኙበት ስብሰባ ማክሰኞ ጥቅምት 2 ቀን ተካሂዶ በልዩ ልዩ ጉዳዮች ላይ የመከረ መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ አስታውቋል። በውይይቱ ላይ የአሜሪካ፣ የእንግሊዝና የጀርመን የውጭ ጉዳይ ኃላፊዎች፣ የፈረንሳይ፣ የአፍሪካ ቀንድ ተወካይ፣ በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ፣ የአውሮፓ ህብረት ተወካይ፣ የአፍሪካ ህብረትን በመወከል የቀድሞ የናይጄሪያው ፕሬዝዳንት አሳንጆ አባሳንጆና የኢጋድን በመወከል የሱዳን መንግስት ጠቅላይ ሚኒስትር አብደላ ሐምዶክ መገኘታቸውም ተገልጿል። የስብሰባ ተካፋዮች በኢትዮጵያ ውስጥ እየተካሄደ ባለው ጦርነት ሁሉም ወገኖች ተኩስ አቁመው ወደ ድርድር እንዲገቡና እንዲሁም ሁሉም ወገኖች ዓለም አቀፉን ህጎችን እንዲያከብሩ ጠይቀዋል ተብሏል። በዚህ ቀን ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ለጋዜጠኞች በሰጠው መግለጫ አሜሪካ በሰሜን ኢትዮጵያ ለተከሰተው ቀውስ የኢኮኖሚ ማዕቀብ መጣልን ጨምሮ ያሏትን አማራጮች እየተመለከተች መሆኑን አስታውቋል። የመራባን እንቅስቃሴ የተጀመረው ከጥቂት ቀናት በፊት የወያኔ ቡድን አገዛዙ ከፍተኛ ዘመቻና ጥቃት ጀምሮብኛል በማለት ያወጣው መግለጫ ተከትሎ በመሆኑ አሜሪካና ሌሎችም የመራባ ሀገሮች የሚያደርጉት የተቀናባበረ እንቅስቃሴ ወያኔን በግልጽ ለመርዳት መሆኑን ገልጸ ነው። የተባበሩት መንግስታት ድርጅት ያልተገባ ቃለ ምልልስ ሰጥቷል በማለት ሁለተኛውን አላፊ የጠራሙ ተነግሯል። ፍራቻውን ተደ ወደ ኒውዮርክ የተጠሩት የተባበሩት መንግስታት ድርጅት ስነ ህዝብ ጽፈት ቤት የኢትዮጵያ ሐላፊ የሆኑት ዴኒያ ጌል ሲሆኑ ቀደም ብሎ ጄፍ ፔርስ ከተባሉ ጋዜጠኛ ጋር ባደረጉት ቃለ ምልልስ ለወያኔ የሚወግኑ የተባበሩት መንግስታት ድርጅት አዳዲስ ሐላፊዎች ገሸሽ አድርገናል በማለት መናገራቸው ይታወቃል። የተባበሩት መንግስታት ድርጅት ቃል አቀባይ ለጋዜጠኞች በሰጡት መግለጫ ሐላፊው የተናገሩት የግላቸውን እንጂ ድርጅቱን አይመለከትም ብለዋል። ኔዘርላንድስ የሚገኘው ዓለም አቀፉ ፍርድ ቤት ኬንያንና ሶማሊያን ሲያወዛግብ በቆየው ይገባኛል ጥያቄ ላይ ውሳኔ መስጠቱ ታወቀ። በሁለቱ ሀገሮች ወሰን ላይ የሚገኘውና በተፈጥሮ ሀብት የታደለ መሆኑ የሚነገርለት የውቃኖስ ላይ ግዛት ሁለቱ ሀገሮች እንዲካፈሉት ፍርድ ቤቱ 10-4 በሆነ ድምጽ ውሳኔ ሰጥቷል። ቀደም ሲል ኬንያ የዓለም አቀፉን ፍርድ ቤት ወገንተኛ ነው በማለት ውሳኔውን እንደማትቀበል አስታውቃ ነበር። ሁለቱ ሀገሮች የሚወዛገቡበት 10000 ስኩዌር ኪሎ ሜትር ስፋት ያለው የውሃ አካል ከፍተኛ መጠን ያለው ነዳጅ ዘይትና የተፈጥሮ ጋዝ እንደያዘም ይታወቃል። የስንዴ ዋጋ እጅግ እያሸቀበ በመሄዱ የግብጽ መንግስት ማክሰኞ ግዥውን ሰርዘዋል። በአየር ሁኔታ መዛባት ምክንያት በሰሜን አሜሪካና በሩሲያ የስንዴ ምርት በመቀነሱ በአንድ አመት ጊዜ ውስጥ ብቻ የስንዴ ዋጋ 20% መጨመሩ ታውቋል። የግብጽ መንግስት የዋጋ ድጎማ በማድረግ ለዜጎቹ ባነስተኛ ዋጋ እንደሚሸጥ ሲታወቅ በተወሰኑ ወራት ውስጥ በጎተራ የተከማቸውን መጠባበቂያ መንካስ ሲጀምር ዋጋ ጭማሪ መደረጉ ስለማይቀር የአልሲሲ አገዛዝ ሱዳን በአልበሽር ጊዜ ያጋጠማትን ቀውስ ሊከሰትበት እንደሚችል ይገመታል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የሐሙስ ጥቅምት 6 ቀን 2012 ዓ.ም ተብረት የፍኖተ ዲሞክራሲ ሐተታ ደፍርሷል ግን ሳይደፈርስ አይጠራም። ሰላም ደፍርሶ ወገን ተፈናቅሎና ተገርሎ አገር ህልውናዋን አደጋ ጥለውበት ህዝብ ጭንቀት ላይ ሆኖ ከሞቱ ዘመን ባለፋቸው ታሪካዊ አጼ ላይ ዘመቻው በዝቅተኞቹ ተጧጥፎ ህሊናቸውና አይናቸውን የደፈኑት ሰላም ሰላም ሲሉ ይደመጣሉ። ይህን የተለምዶ ተኙልን አገር እናርፋ አቋማቸው ነው። ለነሰማው ለንቀበለው ከቶም የማይገባ ነገር አለሙ ደፍርሷል። በትግል ይበልጥ አደፍርሰን ልናጠራው መቅረት አለብን። አገር ማዳን በትግል እንጂ ጣላትን በመለመን የሚገኝ አይደለም። ሁኔታው ይንደፋረስ ሹሙ ጥርሱን ብልጭ ያደረገ የባብ መርዙን ሲረጭ ካመት በላይ ያለፈ ምንም አልሰራም እንዳንል አገራችንን በዘረኞች አስይዘው ሊያጠፉ ይቀበዘባሉ። አረቦች የሰጡትን 160 ሚሊዮን ዶላር ያጠፋው የተራበውን በመርዳት ሳይሆን ታሪካዊውን የሚኒሊክ በተመንግስት አፍርሶ መናፈሻ ማድረግና ቀዳሚ ያለውን የጥበት ገዳ ታሪኩን መለጠፍ ነው። ለዘረኞቹ ቀዳሚና አንገብጋቢ ስራ ዘረኝነታቸውን ማስፈን አማራውን ኢትዮጵያን ማጥፋት ነው። ስሙ ሚኒሊክ ብሎ ሲጠራ የሚረዱ ቡካኖች ናቸውና ኢትዮጵያን አገር የሚያሰኙትን ተቋሞችና ቅርሶች ሁሉ ሊያፈራርሱ ተነስተዋል። በሃይማኖት ላይ ዘመቻው በአፋር ላይ ጥቃቱ ደቡብን ማመሱ እስረኛ ማብዛቱ ኢትዮጵያ ያሉትን ማጥቃቱ ሉዓላዊነታችንን ለአረቦች ማስረከቡ ሁሉ ሹሞቹ ዘረኞቹ ለኢትዮጵያ ጠንቅ መሆናቸውን አረጋጋጭ ነው። ይህን ያፈጠጠ ሀቅ አናይ አንቀበል በሚል አሁንም ዘረኞቹን ኢትዮጵያዊ መንግስት ብሎ መቀበሉ መለመኑ ኢትዮጵያን እየጎዳ ያለ ጭፍንነት ነው። ድንቁርና ቢባልም አግባባለው የተንኮለኛውና ለፍላፊው ሹም ልብ በዘረኝነት የከሰለ ነው። ስራውና ልፈፋው አይገናኝም። ሹሙ ያደናግራል እነ ኦነግ ኦህዴድ የዘረኛ ግባቸውን ያደርሳሉ። ይህን የእኩይ ስራ ክፍፍል ከነቃንበት ጊዜ ቢያልፍም አሁንም እየተጃጃሉ የሚያስጠቁናሉ። ለህዝብና ለሀገር ሳይሆን ለሆዳቸው ብቻ ግድ ያላቸው ቀፈታሞች ከውስጥም ከውጭም የኢትዮጵያን ችግር አባብሰዋል። የማደናገሩን ዘመቻ አካልም ሆነዋል። ትላንትም ከወያኔ ጫማ ስር ሲወድቁ የነበሩ እንደሆኑ የምንረሳው አይደለም። እነስም አይጠሬ ከሃዲዎችን ህዝብ ጠንቅቆ የሚያውቃቸው ናቸውና ለሰኮንድም ጆሮ እንዳይሰጣቸው አደራ ማለት አያስፈልገንም። በባዕድ አገር ባሉ ሬዲዮኖች አማካይነት የሚረጨው የሐሰት ቅስቀሳ ደግሞ ግቡ ምን እንደሆነ የምናውቀው ነው። የቅጥረኞች ምላስ ገጣሚው የኪራይ ዶክተሮች ያለውንም ያስታውሰናል። ሁኔታው ደፍርሷል። ከአመት በላይ ዘረኞቹ አገርን ሲያመሱ ሚሊዮኖችን ሲያፈናቅሉ አማራውን አፋሩን ወዘተ ሲገድሉ የሃይማኖት ግጭት ሲቀሰቅሱ ሲቀበዘበዙና ቤተክርስቲያኖችን አቃጥለው ቅርሶችን ጣጥለው ቀሳውስትን ሲገድሉ ቆይተዋል። ባይናችን ያየነው ነው። በመላ ኢትዮጵያ ሲካሄድ የቆየውን ግፍ ብርጋዴር ጀነራሉን በሴራ ገድለው ባለቤቱን እስካሁን አስረው ይገኛሉ። አንድም የኢሃፓ የፖለቲካ እስረኛ አልተፈታም። ድርጅቱም አትድረስብን ተብሎ በከሃዲዎች ተተክቶ ስሙ ተሰርቆ ይገኛል። የቶሎ ቶሎ ቤት ሆነና ሁሉንም ከኛ ከኛ ብለው ከህዝብ ሁሉ ተጣልተዋል። በአዲስ አበባም ሆነ በናዝሬት ድሬዳዋም ሳይቀር በቁጥር ብዙ መሆን ተስኗቸው ሌላውን ኢትዮጵያዊ አፈናቅለው የራሳቸውን ብሔረሰብ ለማስፈር ሲዳክሩም እየታዩ ናቸው። ባለምንጫዎቹ ዝርያዎች ዛሬ በሰላሌ ብዙዎቹ ሰፋሪዎች መሆናቸው ይኸው ታይቷል። ገርባዎቹ ሐሰትን ቢያቀረሹም በመስሪያ ቤቶች በጦር ኃላፊዎች ተሿሚዎች በአብዛኛው የሹሙ ብሔረሰብ አባላት በመሆናቸው ምን ለውጥ መጣ ጎይቶን በመገርሳ ተተካ እንጂ ተብሏል። የምኒልክን ሐውልት ለማፍረስ ያለውን ሴራስ ምን እንበለው? ሹሞቹ የወያኔን ህገወጥ ጸረ ህዝብ ህገ መንግስት ብዬ አጽድቀው ቀጥለዋል። ወሽካታው ሹምም ደም የፈሰሰለት ነው ሲል በንቀትም ነግሮናል። አንድም የወያኔ ጸረ ህዝብ አዋጅ አልተሻረም። እስር ቤት በተጨማሪ ተገነባ እንጂ አልተዘጋም። ማዕከላዊን የግፍ ማዕከልነቱ ለታሪክ እንዳይቆይ አድሰውና በጽል አስጊጠው ቀያይረው ቦታውን ለነኬኛ ሽሚያ አዘጋጅተዋል። በአገር ሁሉ የጦርነት ክብሪት ተለኩሷል። በጭልጋ ኦህዴድ ኦነግ ወያኔና ከሃዲዎች አማራው ላይ ግፍ እየፈጸሙ ናቸው። ይኩሎን ወገን አሜሪካ ቡችላውን ሹም የሰላም ሰው ብሎ ያሸልማል። የሚገርም አይደለም። ሸላሚው የኖርዌይ መንግስት ከዚህ ቀደም አይነታ የሻቢያ ደጋፊ የነበረ ሲሆን ለወያኔው መለሰም መሬት አጥፊን ማዳበሪያ ገዝቶ አርሶ አደሩን አስገድዶ በማስገዛት ባለዳ በማድረጉ መዲናቸው ኦስሎ ድረስ ጠርተው መሸለማቸውም ይታወሳል። እስስት አፎቹ ሹሞች ከወዲሁ ይባስ ብለው ኢትዮጵያን ለአልሃሪ አረብ ገዢዎች ሸጠዋል። ያገራችንንም የውጭ ሀገር ፖለቲካ ገለባብጠው አለቃ የሆነ የመጣውን ሳውዲ ለማስደሰት ከሻቢያም ታርቀዋል። የነሳውዲን ጸረ የመን ጦርነት ደግፈዋል። ከኢራን ቱርክና ካታርም ጠበኛ ሆነዋል። በእነዚህና ግብጽ በሚደረገው ከበባ ኢትዮጵያን አስወጥረዋል። አሜሪካን በሚመለከት ይቺ ሀገር ለዘመናት የኢትዮጵያን ጥቅም ተጻራሪ ሆና መቆሟ ታሪክ ይመሰክራል። በኮንጎና በኮሪያ ጦር ሰዳ ለአሜሪካ ፖለቲካ አጋር የሆነችው የጦር ሰፈር በቃኘው ለሰጣቸው አጼ አዛሽ ሆነው በመቆየታቸው ነው። የነገር ማሜናዊ መፈንቅለ መንግስት አሜሪካ የተጫወተችው አሉታዊ ሚና ዛሬ ይታወቃል። ያጼው ስርዓት ሲወድቅ የነሱም አገር ገዥነት ስለከተመ በኢትዮጵያና በታጋዮች በተለይም ይሃፓ ላይ ቂም ይዘው ደርጉን በሻጠር ለመጣል ገንጣዮችን ረድተውና አጠናክረው ኢትዮጵያን ለቀውስ እንደዳረጉም ይታወቃል። ለአሜሪካ ኢትዮጵያ ወዳጅ የምትባለው አገልጋይና ቡችላ ስትሆን ብቻ መሆኑ የታየ ነው። ወያኔን አጠናክረው የኤርትራን ግንጠላ ግንባር ቀደም ደጋፊ ሆነው ኢትዮጵያን የጎዱ ናቸው። የዚህ እኩይ አቋም ዋና ቀንቃኝ የሆነው ሀርማን ኮሆን ብጣቂ ወረቀት ላይ ጽፎ አዲስ አበባን ለወያኔ ያሰጠ ከመሆኑም በላይ አሁንም በሹሞቹም ጊዜ የአማራውን መመታትና የብርጋዴር ጀነራል አሳምነውን መገደል ደግፎ በአማራው ላይ ሹላፉን ከፍቷል። ኦባማ የተባለውም የወያኔ ወዳጅ ወያኔ በዲሞክራሲ መንገድ በህዝብ ተመረጠ ብሎ በመቀባጠር የራሱን ሹም ሳይቀር አስቋል። አሜሪካ በሚከተለው ፖለቲካ ኢትዮጵያን ከቁም ነገር ያስገባ ስለአይደለ ማንኛውም የበላይ ሹም አቋም የሚወሰንበት እንደሆነ ግልጽ ነው። በ1997 ዓ.ም ወያኔ ህዝብን በጅምላ ሲፈጅ ደጋፊው አሜሪካና እንግሊዝ ነበሩ። የአሜሪካ የአካባቢ ፖለቲካ በተለይም ከነሳውዲ ጋር ሰልፏ በኢትዮጵያ ላይ ያላቸውን አቋም ወሳኝ ሆኖ ቀጥሏል። በሻቢያ ላይ ማዕቀብ እንዲነሳ አድርግ ታረቅ ብለው ሹሙን ያዘዙትም ለኢትዮጵያና ለኤርትራ ህዝቦች አስበው ሳይሆን ሻቢያ የሳውዲ መሳሪያ በመሆኑ አሰብን ሳይቀር በመሸጡ መደገፍ አለበት ብለው በመወሰናቸው ነው። አረቦቹ የዚህን ስምምነት ሰነድና ይዘት ሲያውቁ ኢትዮጵያውያን ሆኑ ኤርትራውያን ምንም የሚያውቁት የለም። ይህ እንዳለ ሆኖ ዛሬም የአሜሪካ አቋም ኢትዮጵያን ይጠቅማል ብለው የሚያስቡ ካፒታሊዝም ስርዓት ይበጀናል እኛ እንደ በፊቱ የባዕድ ርዕዮተ ዓለም ሻምባዮች እስካሁን የሚሉት ስርዓት ሆነ ዴሞክራሲ ራሱ ባዕድ መሆኑን ያልተረዱ መኖራቸውን መታዘብ ተገደናል። የአሜሪካ ድምጽ ሬዲዮ ቢቢሲ በአማርኛ የጀርመን ድምጽ ሬዲዮ ወዘተ ሁሉም የጌታቸው ድምጾች ሆነው ቢገኙም ልንገረም አይገባም። ዛሬ ባለጥግ የሆኑት ዘረኞች አገር ክደዋልና ለኢትዮጵያ ይቆረቆሩ ዘንድ አይጠበቅም። ሄዶ ያልሄደውን ወያኔ ወደ ነበረበት ሊመልሱ ወደዱም ጠሉም ሁኔታ እያመቻቹለት ነው። ወያኔ የዘረፈውን ንብረት ንዋይ አስመለሱ? ሙሰኞችንና አባዱላን አሰሩ? አዜብ ጎላን ነኩ? መልሱ ግልጽ ነው። አገዛዙ ኢኮኖሚያዊ መሰረቱ ግልጽ ነው። ከኛ ከኛም ንብረት መሬት ዘረፋ ነው። ኦሮሞ ገዢ መደብ ጥቅሙን ሊያስከብርና ሊያስረግጥ ሲነሳ በአማራው አስከሬንና በኢትዮጵያ ውድቀት ላይ ነው ማለታቸውም የሚጠበቅ ነው። የዱርዬ መንጋ ፈጣጥሮ ግድያና ዝርፊያ ቢያካሂድም በይዘቱ ሰፊውን የኦሮሞ ህዝብ የሚጎዳ እንጂ የሚጠቅም ሊሆን መጠበቅ የለበትም። ወያኔ ራሱን ጠቀም እንጂ የትግራይን ህዝብ ከድህነት አላላቀቀውም። ታሪክ በመጻፍ ራሱን መድገም የግድ አይደለም። የዚህ ሁሉ መደምደሚያ አገዛዙን በትግል ማስወገድ እንጂ ተአምር ጥበቃ ወይም ይሻሻላሉ ብሎ ጊዜ መስጠት ጎጂ መሆኑን ነው። ይህን ዘረኛ ቡድን መንግስታችን ብሎ መውሰዱም የስህተቱ መጀመሪያና አብይም ይዘት ነው። በምርጫ ፍርፋሪ ይሰጠናል ብለው እጅ የሰጡት ወዳሞችና አንጃግራንጃዎች ዛሬ በአደባባይ ተዋርደዋል። በቆራጥ ትግል አገራችንን ክብራችንን እንጠብቅ። ጸረ ወያኔ ጸረ ኢህአዴግ ትግላችንን ለድል እናድርስ። ዘረኝነት ይውደም። የኢትዮጵያዊነት ያቸንፋል። አያውቁንም ለታያውቁንም አያውቁንም እኛና ያውቁንም አያውቁንም እንደሳያውቁንም ያላውቁንም ኢትዮጵያዊ አድማጮቻችን በማስከተል የምናሰማው ጽሑፍ በፍኖተ ዴሞክራሲ የተረድፈው በ2008 ዓመተ ምህረት ነበር።
የዘረኛ አገዛዝ አባዜ የወያኔ ቡድን ሀብሎ ሲጀምር በነስባት ነካ ግዳይ ዘራሲዮን አረጋዊ በርሄና አባይ ጻዬ መሪነት ያወጣው መርሃ ግብር ወይም ጦማር የኢትዮጵያ ህዝቦች በአማራ በተለይም በሸዋ አማራ የተበደሉ በመሆናቸው ያለው መፍትሄ ሁሉም በየረሰብ ተገንጥሎ የራሱ ነጻ ሪፐብሊክ ማቋቋም ነውና ትግራይም የራሷ ነጻ መንግስት እንዲኖራት እንታገላለን የሚል ነበር። ይሽረባቸው ዛሬም ለክፉ ቀን ተብሎ የተያዘ ነው። አንቀጽ 39 የተባለው በህገ ወያኔ የተሻጠው ለዚሁ መሆኑን ማንም አይስተውም። ዘረኛው የወያኔ አገዛዝ ጸረ ኢትዮጵያዊነቱ እንዳለ ሆኖ ታሪክን መበረዝ አልያም መስረቅ ልምዱና ስምሪቱ ነው። የግንጠላ መርሁን ማጠየቂያ ለመስጠት ኢትዮጵያ ያላት ታሪክ የመቶ ዓመት ነው ሲል ዛሬ ወያኔን ተቃዋሚ ነን የሚሉ አንዳንድ ተለጣፊዎች ይህንን እያስተጋቡ ህዝባችን በተፋሪ ቅኝ አገዛዝ ስር ነው ሲሉ ታሪክንም ጽንሰ ሐሳብንም ማጅራት ይመጣሉ። ወያኔ ታሪክን ይበርዛል፣ ሐሰቱን ሐቅ አስመስሎ ያስጮሃል። አገር ቀርቶ በድርጅት ላይ በዚህ መልክ ሲዘምት ለምሳሌ ከቅርብ ዓመታት ወዲህ ሆድ አደሮችን ኮልኩሎ በኢሃፋ ላይ ያጻፈውና እየጻፈ ያለው የሐሰት ታሪኮች ማየት ብቻ ይበቃል። ታሪክ ቅሚያና ታሪክ ብረዛው ገርቷል። ወያኔ አገዛዝ ወደ ውድቀቱ እየሮጠ ነውና ህዝብን የሚተነኩሱ ህጎችን መደርደር የኑሮ ዋጋን መጨመር ዜጎችን ማሰርና ማሰቃየት ወዘተ የቀን ተቀን ተግባሩ ከመሆኑ ሌላ ቀን ተሌት በጫት የሚመረቅኑት ባለስልጣናቱ ግብዝነታቸውን ለማርካት የማይወስዱት እርምጃ የለም። ጓዶቼ የሚሏቸውንም ገለው ሐውልት ያቆሙላቸዋል። ዛሬ የቀይ ሽብር ሰማት መታሰቢያ በተባለው ቦታ ወይም ሙዚየም የወያኔ አባላት ተገለው የተቀበሩበት በሚል የሬሳ ሳጥኖችን ደርድሯል። ቀይ ሽብሩ ያውም ወያኔ የተሳተፈበት በዋና ደረጃ ያጠቃው ኢህአፓን ሆኖ ሳለ ወያኔ ዋናው ተጠቂ እኔ ነኝ ሲል እየተወረገረገ ነው። ሀገርን ላጠፋና በታሪክ ላይ ለተፋ ቡድን ሐውልት ሊሰራ ወይም የሙገታ መጽሐፍ ሊደረደሩ ባልተገባ ነበር። ግና ያዳቆነ የደደቢት ሰይጣን በቀላሉ የሚለቃል ሆነም። በዚህም አባዜ በመቀጠል ወያኔ የራሱን ውዳቂ ጄኔራል ተብዬን ሳሞራን በትልቅ ፎቶግራፍና በወታደር ልብስ ወደ ብሔራዊ ሙዚየም መክተቱ ትዝ ይሏል። ሳሞራ የኑስ በአዋጊነትም ሆነ በጦር መሪነት ሲደነቅ በአዲስ አበባ ያልተሰማ ቢሆንም ወያኔ ይህ ጄኔራል በአፍሪካ የመጀመሪያው ባለ አምስት ኮከብ ጄኔራል ነው ብሎ ሰይሞ በባዶ ይህን ግብዝ አዳንቆ ምስሉን በአገራችን ብሔራዊ ሙዚየም አቁሞታል። አሳዛኝ ባይሆን የሚያስቅ ነበር። ከሃዲ ሀገር ገንጣይ ዘረኛ ግለሰብ ጀግና ተብሎ መደነቁ ያማል። ወያኔ ብቻ ሳይሆን ታጋይነን ባዮችም የሀገራችን ጀግና ተብለው እያዳነቁ ያሉት ሀቀኛ ጀግኖችን ሳይሆን አስመሳዮችን አልፎም ወንጀለኞችን መሆኑ ደግሞ የምናውቀው ነው። ይህ ማበሳጨቱ ታዲያ ተገቢ እኮ ነው። ወያኔ ቀውሱ እየበዛና ውድቀቱ እያፈጠጠበት ሲመጣ በራሱ ወላጆችም ላይ የተነሳ መሆኑ ይታያል። በአዲስ አበባ አስተዳደር መዋቅርና በቢሮክራሲው ባሉ የብአዴን አባላት ላይ ግምገማ ብሎ ምንጠራ ማካሄዱና ይህን ምንጠራ ለመሸፋፈን ምክንያቱም ከፖለቲካዊ ወደ ሙስና ለማቆር በሚደረገው መፍጨርጨር ወያኔ ነፃ ናቸው ብሎ ሊያቀርባቸው የሚሞክራቸው ሪፖርተር አይነቶችንም ጋዜጦች አሰልፏል። የሀገሪቱ ቢሮክራሲ በመርጫ ሞክረው በአቃታቸውና ትጥቅ ትግል ጀምረው አልሆን ባላቸው ሰርጎ ገቦች ተሞልቷልና እነዚህ የተቃዋሚ ድርጅት ሰርጎ ገቦች ህዝብን ከወያኔ እያጣሉ ነውና መመንጠር አለባቸው ሲል ሪፖርተር የንዴት ጽሑፍ በዚያው ወቅት ማቅረቡ የሚረሳ አይደለም። በሰርጎ ገቦች ተጥለቀለቀ የሚባለው ያው የፈረደበት በአዴን መሆኑ ለማንም የተሰወረ አይደለም። ኦህዴድም ድርሻውን ወይም እሱን አግኝቶ በምንጠራ ተጠቅቷል። የቆዩ ወያኔዎችም ስልጣን በያዙ ተጥለው ለችጋር በመጋለጣቸው ባለስልጣናቱ ዙሪያ የተሰባሰቡትን መጤዎች የሚወዱ አልሆኑም። ሮማ ስትቃጠል ኔሮ በገና ይጫወት ነበር እንደተባለው ወያኔያንም ቀን በቀን ጫታቸውን እያቃሙና መለኪያቸውን እያጋጩ ብልግና ያዘሉ ንግግሮችን እየለፈፉ አገዛዛቸው ወደ መቀመቅ ሲገሰግስ በስካር ውስጥ ሆነው እያዩት ነው። የወያኔ ከፍተኛ ሌቦችም ሀገሪቷን መዝረፉን ገፍተውበታል። እነዚህ የዝርፊያ ታሪኮች በሙሉ በኢትዮጵያውያን የሚታወሱ ናቸው። አባሊ ደግሞ ወደ ሱዳን በአምባሳደርነት ሲሸኝ የወያኔ እመቤቲቱ ኩባንያዎችን ሙሉ በሙሉ በእጇ ስታስገባ ባልየው ቢሞትም ከ2 ሚሊዮን ዶላር በላይ ማለትም 340 ሚሊዮን የኢትዮጵያ ብር በላይ በውጪ ሀገራት ደብቀዋል የሚባለው የድሮ ወሬ ሆኗል። ሀገር ስትዘረፍ አብረዝረፍ በሚለው ወራዳ ፍልስፍ የሚያምኑ ወደ ወያኔ እየተጠጉ ፍርፋሪ መሻታቸው አሁንም አልቆመም። በተለይ በውጭ ሀገር ያሉ ሆድ አደሮች የሚጠቀሱ ናቸው። ወያኔ ህልሙን የሚቀረውን ህዳሴ ግንብ ያለውን ሰበብ አድርጎ ህዝብን በግድ ዘረፋ እያካሄደበት ነው። ወያኔ ከተፈጠረ ጊዜ ጀምሮ ቅንጣትን ለኢትዮጵያ አስበው እንደማያውቅ ግልጽ ሆኖ ሳለ ነፍሰ ገዳዩ ይኸው ቡድን ጸረ ኢትዮጵያ መሆኑ ከተረጋገጠ አመታት ያለፈ ቢሆንም ጀሌዎቹና አጎብዳጆቹ ለኢትዮጵያ እድገት ያሰቡ ይመስል ለወያኔ ግድብ ገንዘብ አለማዋጣት ሀገር መካድ ነው ሊሉን እየጮሁ ያሉ ካህዲዎች አሉ። የዳየው የኢትዮጵያ ህዝብ ይበልጥ መከራ ውስጥ የሚከተው ይህ የግድብ እቅድ ከቶም አስፈላጊ አለመሆኑ ግልጽ ነው። ያሉት ግድቦች ለመላ ኢትዮጵያ የመብራት ኃይል መስጠት የሚችሉ ከመሆኑ ሌላ ዛሬ በአዲስ አበባ እንኳን መብራት በፈረቃ ሆኖ መብራት ለጅቡቲ መሸጡ ትርጉሙ የምን መሆኑን የሚያጣ የለም። በከባድ ወጪ ይገነባል የተባለውም ግድብ አምስት ግዙፍና ዘመናዊ ተርባይኖች የሚሰራው የወያኔ ኩባንያ ነው ብሎ በመድረኩ የግድቡ ስራ ዘመን ለአመታት መጨመሩ ብቻ ሳይሆን መፈጸሙን ይበልጥ አጠራጣሪ አድርጎታል። ለማንኛውም ያገዛዙ ድሜ አጭር ነውና የመዋጮ ገንዘብ መጨረሻው ወደ ወያኔ ኪስ ነው። ይህን ዘረፋ የሚያጅቡ ሁሉ አገር ወዳድ ሳይሆኑ የወያኔ ጭራዎች ናቸው። ወደዱም ጠሉም ፈለጉም ማልፈለጉ ይልቁንስ መዋጮን ወያኔን ሊፋለሙ ለሚታገሉ ሐቀኛ ሀገር ወዳድ ኃይሎች በማድረግ አገር ማዳኑን ቢያፋጥኑ ቢረዱ ይመረጣል። ወያኔ መንግስታችን ነው ወኪላችን ነው ብለው በተለይም በዘረኝነት አባዜ ተይዘው አረመኔዎቹን የሚያጅቡት ዳግም ያስቡበት ነቃቢሉ ጠቃሚ ይሆናል። ወያኔ የትግራይን ህዝብ ጥቅም አስጠባቂ ሳይሆን ይህን ኢትዮጵያዊ ህዝብ ለጥፋትና እልቂት እየዳረገ ያለ ነው። በአገር ቤትም ሆነ በውጭ አገር የወያኔን ዘረኛ አገዛዝ አቅፎ ደግፎ ለማስኬድ የሚራወጡት የትግራይ ተወላጆች ህዝባቸውን ወደዱም ጠሉም የወደዱ ሳይሆኑ የሸሹ የተውት ናቸው። የእርስ በርስ ጥላቻ ወያኔ እያራገበ ባለበት ይህ ነቅቶ ሁሉም ካልታገለ መጨረሻው ከቶም የሚያምር አይሆንም። ቀውጢው ቀን ሳይመጣ የወያኔ ባለስልጣናት የኢትዮጵያን ህዝብ ጥፋታቸውን አምነው ይቅርታ የሚጠይቁበት ልብ ከሌላቸው የሐራሬውን ፈርጣጭ የሚከተሉ ናቸው። ሌላው ቀርቶ እጣው መጥፎ ሊሆን መቻሉ ከወዲሁ ማየት ተገቢ ነው። ለዚህ ነው ደግመን ደጋግመን የወያኔ አገዛዝ አካልና ደጋፊ አይደለንም ብለው የትግራይ ተወላጆች በይፋ መቆማቸው አስፈላጊ ነው የምንለው። ከሰፈልን መቃወም አለብን። አንድነትን ማስቀደም ይገባናል። ሁሉ እንደሚያስታውሰው ለምሳሌ በወያኔ ጥቃ በአፋር ክልል የመስራ ቤቶችና ኦፊሻላዊ መገናኛ አፋርኛ ሆኗል። ህዝብ በእናቱ ቋንቋ መጠቀሙና መገልገሉ የሚደገፍ ሲሆን ቋንቋ ግን የህዝብን አንድነት ማጠናከሪያ መሆኑ ቀርቶ ለክፍፍል መሆኑ ጎጂ ነው። በአፋር ቋንቋ በየርከኑ የሰለጠነ የሰው ኃይል አለ ወይ? በማስተማር መስኩስ ነጋ ጠባ ወያኔ የክፍፍል አገልግሎቱን እየከፈተ ሻጥርና ሴራውን እያከነፈብን መሆኑ ግልጽ ነው። በሃይማኖቱ መስክ ወያኔ የፈጠረው ችግር ነው ዛሬ አስጊ ሆኗል። አባ ገብረ መድህን የተባለው ክርስቲያኖችን የከፋፈለው እንዳለው ሁሉ በሙስሊሞቹም ላይ የወያኔ ቀጥረኞች ተንኮል ማካሄዳቸውን ቀጥለዋል። ይህ ቡድን የሙስሊም አለባበስን በተመለከተ የክልከላ አዋጅ ለማወጅ ማንንም የሚፈራ አይደለም። ወያኔ ህዝብን በእምነቱ የመከፋፈሉን እርምጃ አጠናክሯል። ታዲያ እስከ መቼ ይህ በዝምታ ይታያል? ወያኔ ኢትዮጵያ በኢኮኖሚ እድገት መጠቀች አደገች ብሎ የሚያሰማው ልፈፋ ባዶና ሐሰት መሆኑን ባዕዳንም ዛሬ አምነውታል። በድህነት መለኪያዎች ድሃ ከተባሉት 110 ሀገሮች ኢትዮጵያ ዛሬ 108ኛ ናት። የድሃ የነጣች ዜጎቿ መከራን እየተቀበሉ ያሉ 12 ሚሊዮን ህዝብ ምርቱ ተትረፈረፈ ቢባልም በረሃብ ይጠቃል። ህዝባችን የኢኮኖሚ እድገትን ሳይሆን ድቀትን እየተሸከመ ነው። እምቢኝ ብሎ ማመስ የግድ የሚሆንብንና የሚሆነውም ለዚሁ ነው። የወያኔ ቅጥረኞችና ፈሪዎች አንጃዎችና ከፋፋዮች ከወያኔ ድግስ እየቀመሱ ህዝብን ሊበድሉ ሊያደናግሩ እየጣሩ ናቸው። እነዚህ ከርስ አምላኩ የወያኔ ቡችሎች ማንነታቸውን አውቆ ከህዝብ ጎራ ማራቅ ያስፈልጋል። በህዝብ ጣላቶች ላይ እንነሳ በግልም በተደራጀ መልኩም በወያኔና አጋሮቹ ላይ እርምጃ እንውሰድ እናም የወያኔ የመጨረሻው ቀን እየመጣ እየደረሰ ነው ሀገራችንን ለማዳንና ለአንድም ለሁሉም በሀገራችን ዴሞክራሲን ለማስፈን በጋራና በድፍረት ሞት አይፈሬ ሆነን እናም ጅላችንን በ1966ም በ1983ም እንደታየው በአዳምና ቅጥረኞቻቸው እንዳይቀሙንም ነቅተን እንከላከል። ድል ለኢትዮጵያ ህዝብ።
ለመጓዝ ወደ ኋላም መመለስ ከዝግጅት ክፍላችን የቀረበ የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኑረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጣሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር ከስህተቶች ተምረን ያለፈን ስህተት ላለመድገም ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ህግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ወዘተ ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፈን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ፍግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ተተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፉ አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገድሉ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲጓደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል ባፍ ሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በመርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛት ይባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነውድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት አገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ከሃዲ የሚለውን ቃል ለመጀመሪያ ጊዜ በሀገራችን መጠቀም የተጀመረው በአድዋ ጦርነት ወቅት ነበር። በኋላም የስሁል ሚካኤል የልጅ ልጅ ኃይለሥላሴ ጉግሳ ከድቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለሥላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የስዑል ሚካኤል ቅርሳቸው ሲፈርስ፣ አድዋ ከተማቸው ሲነድ ሲጨስ፣ ድርቡሽን አልጥልቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ፣ ያልበላኝን ቦታ አትከክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ በአጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናኢነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ የህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ፣ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመፅ እውን መሆንን ምልክቶች ያዘሉ ናቸው።
يعمل لممتاز مشال بحريات بتقل اللو يأكونومي يأفولتيكا يمهبراوي چگروش اندالو باستقالاي عمل كايشيوان النزي بحريات عفتتونا عقدتو يودتو عيدلو انده تدار فنسات يمتايو بتراز زمجزي عمسن لفترو يمتشلو ارشوش ناجو يهزباوي عمس متكسف مكنياتوشكن በአመጽ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል የኩኔታ በአመጽ እስካል ተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመጽ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመጽ ምልክቶች ግን ከሀገር ሀገር እንብዛም ልዩነት የላቸው ወይም ልዩነት አያታዩም። ከነዚህ የህዝባዊ አመጽ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና ያፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ የሹምሽረት ሩጫ ማብዛት ሁሉንም መጠራጠርና ይበልጥ እየተበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ ያስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ በሙስና መዘፈቅ ንብረት ማሸሽ ለመጨረሻ ምስጥራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቀተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን የበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጸሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከፈተም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጣ ራፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብአተ መሬቱን እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመጽ መቃረብ አይነተኛ ምልክቶች እነዚህ ናቸው። ካን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከነዚህ ሁኔታዎችም ጥቂቶቹን ብቻ ብንጠቅስ አንድ የሀገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በያጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡብ ያገራችን ክፍል በተለያዩ አካባቢዎች ያመጽ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታም እያመጹ መደራጀት እየተደራጁ ማመጽ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመጽ በተናጠል ይመታል ቀጣይነትም ያጣል ለማለት ነው። 3 ይህን በመሰሉ ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊ ትግል ማሸጋገር ይቻላል። አራት ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን የጠራና የነጠረ የፖለቲካ አላማን ይዞ መጓዝን ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግዴሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በአገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የተጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በአገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጸና ራዕይና ህዝባዊ ዓላማን ይዘን በግብግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በአገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዘው ሰራተኛውን፣ አስተዳደሩን፣ ሴቶችንና ወጣቶችን፣ የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። በተና ረተ የተጓለውበት የሚሰቃየውን ዲሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዳን እየተቸረቸሩ ንብረትና ሀገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርዕትን ያካተተ አገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል፣ የሰብአዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቅርና በሌሎችም ቦታዎችና አገሮች ቢፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች፣ የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልቆ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር። ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ። መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር። ሰ በእስር ለሚሰቃዩ፣ ደብዛቸው ለጠፋ፣ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት። ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርክሶ የሚያመረቃ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። ሰ በወሬ ሳይሆን በተግባር ትከክለኛና ህዝባዊ ራዕይ ይዘው በህዝብ መካከለ የታገሉና ያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድ ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን።
ካፕ